ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 1 2010 ዓ.ም ዝግጅታችን ጀመረ።
እንደምናመሻችሁ አድማጮቻችን፣ የዛሬው አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው።
ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር በነበሩ ጊዜ ባልደረባቸውና የሥራ ኃላፊ የነበሩት ዶክተር ታሲሳ ካባ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሊያ ምክር ቤት አፈ ጉባኤ መሐመድ ዑስማን ጃዋሪ ከሀገሪቱ ጠቅላይ ሚኒስትር ጋር ለሶስት ሳምንታት ያህል የስልጣን ትግል ሲያካሄዱ ከቆዩ በኋላ ከስልጣን መሰናበታቸውን የሀገሪቱ ባለሥልጣኖች ተናግረዋል። የሕገ መንግሥት ሚኒስትር አብድራህማን ሆሺ ጅብሪል አፈ ጉባኤው ጃዋሪ ከስልጣን የመሰናበት ደብዳቤ አቅርበዋል ሲሉ በትዊተር አስታውቀዋል። የምክር ቤት አባል ሁሴን አረብ ሂሴም አፈ ጉባኤው ከስልጣን እንደተሰናበቱ በአሜሪካ ድምፅ ላለው የሶማልኛ አገልግሎት ተናግረዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ ውስጥ ተፈጸመ የተባለውን የኬሚካል መሳሪያ ጥቃት አውግዘዋል። ዩናይትድ ስቴትስ ስለምትወስደው አብይ የተባለ እርምጃ ከ24 እስከ 48 ሰዓታት ባለው ጊዜ እንደሚያስታውቁ ጠቁመዋል። የኬሚካል መሳሪያ ጥቃት የፈጸሙት ሶሪያ ትሁን ሩሲያ ወይም ኢራቅ ወይም ሁሉም ተባብረው እንደሆነ ዩናይትድ ስቴትስ ታጣራለች ሲሉ በዋይት ሀውስ ቤተ መንግሥት በተካሄደ የካቢኔ ስብሰባ ላይ ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ሶሪያ ውስጥ ለተፈጸመው የኬሚካል ጥቃት ወታደራዊ እርምጃ ልትወስድ እንደምትችል ቀደም ሲል አመላክተው ነበር። ማቲስ ይህን ያሉት ባለፈው ቅዳሜ ከትናንት በስቲያ ማለት ነው ለተፈጸመው ትርጉም የለሽ የኬሚካል ጥቃት ላሉት ከባድ ዋጋ ይከፈልበታል ሲሉ ፕሬዚደንት ዶናልድ ትራምፕ በትዊተር ከገለጹ በኋላ ነው። በመጀመሪያ የሚቀርበው ጥያቄ ሩሲያ ሁሉም የሶሪያ ኬሚካል መሳሪያዎች እንዲነሱ ዋስትና የሰጠች ሀገር ሆና ሳለች አሁንም ኬሚካል መሳሪያ ጥቅም ላይ የሚውልበት ምክንያት ምንድን ነው የሚል ነው በማለት ማቲስ ዛሬ በዩናይትድ ስቴትስ የመከላከያ መስሪያ ቤት ከቃታሩ ባለሥልጣን ሼክ ታሚን ቢን ሐሚድ አልታኒ ጋር በተገናኙበት ወቅት ተናግረዋል። ዩናይትድ ስቴትስ ስለ ጉዳዩ ከወዳጅ አገሮች ከሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አጋሮች እንዲሁም ከካታር ጋር እየተነጋገርን ነው ሲሉ ለጋዜጠኞች ገልጸዋል።
የሩሲያው ፕሬዚደንት ቭላዲሚር ፑቲን ሀገራቸው ሩሲያና ኢራን ከትላንት በስቲያ ቅዳሜ ምሽት ላይ የሶሪያው ዱማ ከተማ ላይ ለተፈጸመው የኬሚካል ጥቃት ተጠያቂ ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ክስ አሰምተዋል። በጥቃቱ ቢያንስ 40 ሰው መገደሉን የሶሪያ መብቶች ተሟጋቾችና የሕክምና ተቋማት ምንጮች ገልጸዋል። በክሎሪን ጋዝ የተፈጸመ ነው የተባለው ጥቃት መድረሱ የተሰማው የሶሪያ መንግስት የእስላም ሰራዊት ከሚባለው አማጺ ቡድን ጋር ጀምሮት የነበረው ድርድር ከፈረሰ በኋላ ቡድኑ በዋና ከተማይቱ ደማስቆ አጠገብ ይዟቸው የነበሩ አካባቢዎችን ለማስለቀቅ የሀገሪቱ ጦር የማጥቃት ዘመቻ በከፈተበት ወቅት ነው። የጥቃቱ መፈጸም እንደተሰማ የአሜሪካው ፕሬዚደንት ባወጧቸው የትዊተር መልእክቶች እንስሳው በሚል የዘለፋ ቅጽል ለጠሯቸው የሶሪያ ፕሬዚደንት ባሻር አልአሳድ ድጋፍ እየሰጡና እየተከላከሉላቸው ወታደሮቻቸው እንዲህ አይነቱን አረመኔያዊ አድራጎት እንዲፈጽሙ የልብ ልብ የሰጧቸው ሩሲያና ኢራን ናቸው ብለዋል። ላቲካ ሆክ ያጠናቀረችው ዘገባ ትዝታ በላቸው ታቀርበዋለች።
ዱማ ከተማ ውስጥ እዚያው ደማስቆ ደጃፍ ላይ ከትላንት በስቲያ የተፈጠረው ሁኔታ ዓለምን እንደገና በቁጣ አስገንፍሏል። ጥቃቱ የተፈጸመባቸው ሰዎች ለክሎሪን የተጋለጠ ሰው ሽታ ነበራቸው። አንዳንዶቹ ደግሞ መታፈናቸው ወይንም ንጹህ አየር ማጣታቸውን በግልጽ በሚያሳይ ሁኔታ ገላቸው ወደ ሰማያዊነት ተለውጧል። የዩናይትድ ስቴትስ ፕሬዝደንት በትላንት ማለዳ ትዊቶቻቸው ጥቃቱን የበሽተኛና የህሊና ቢስ አድራጎት ብለውታል። የአድራጎቱ ተጠያቂ ውድ ዋጋ እንደሚከፍልም ዝተዋል። ፕሬዝደንቱ ሊወስዱ በሚችሏቸው እርምጃዎች ላይ ከብሔራዊ ጸጥታ ካቢኔያቸው ጋር እየመከሩ መሆናቸውን የዋይት ሃውስ ቤተ መንግስት የአገር ውስጥ ደህንነት አማካሪው ቶማስ ባርሴት ለኤቢሲ የዜና አውታር ዲስ ዊክ ፕሮግራም ተናግረዋል።
This isn't just the United States. This is one of those issues on which every nation, all peoples have all agreed and
የአቋም የዩናይትድ ስቴትስ ብቻ አይደለም እያንዳንዱ ሀገር ሁሉም ህዝቦች ከተስማሙባቸው ጉዳዮች አንዱ ነው። እንዲህ አይነቱ አድራጎት ተቀባይነት የሌለው መሆኑን ከሁለተኛው የዓለም ጦርነት በኋላ ተስማምተዋል።
የቱርክ ፕሬዝዳንት ሬሴፕ ታይፕ ኦርዶዋን ደግሞ ሶሪያን ይደግፋሉ ሲሉ ምዕራቡን ከሰዋል።
Hey, but
Hey West, when will you turn around and look at these children? These women who are being killed in Eastern Ghouta.
Hey, Mirab hoy, tikkelenyanetachun ninnager zend mecheno nante fitachun melles adirgachu nezihin misra guta yetegeddelu yallu hizanatna setochin yemittemelekatut.
የዱማው የክሎሪን ጥቃት የተፈጸመው ፕሬዝዳንት ትራምፕ ጦራቸውን ከሶሪያ እንደሚያስወጡ ካስታወቁ ከጥቂት ቀናት በኋላ ነው። ምንም እንኳን አሜሪካውያኑ ወታደራዊ አዛዦች የፕሬዝደንቱ ውሳኔ እንብዛም ባይተማቸውም የቤተ መንግስቱ የደህንነት አማካሪ ባሴት ግን ዩናይትድ ስቴትስ ለዓለም ጸጥታ ከመገባት በላይ አበርክታለች ብለዋል። ሩሲያና ሶሪያ ግን ዱማ ላይ የኬሚካል ጥቃት ተፈጽሟል የሚለውን ክስ አስተባብለዋል።
የዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የፊታችን ግንቦት ውስጥ ወይም በሰኔ መጀመሪያ አካባቢ ስብሰባ ሊቀመጡ እንደሚችሉ አስታውቀዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድርን ከኒኩሌር የጦር መሳሪያ ነጻ ስለማድረግ ጉዳይ የመነጋገር ፍላጎት እንዳላቸው መግለጻቸውን ዩናይትድ ስቴትስ ማረጋገጧን ቀደም ሲል የትራምፕ አስተዳደር አንድ ባለስልጣን ተናግረው ነበር። የሰሜን ኮሪያው መሪ ባለፈው ወር ከአሜሪካው ፕሬዚደንት ትራምፕ ጋር ተገናኝተው መነጋገር ፍላጎት እንዳላቸው ከገለጹ ወዲህ ውሳኔያቸው የጸና መሆኑን ለማወቅ የተቻለበት የመጀመሪያ ምልክት መሆኑ ተገልጿል። ስለ ስብሰባው አጀንዳም ሆነ ሌላ ዝርዝር እስካሁን ባለው ጊዜ የሚታወቅ ነገር የለም። ይሁንና በዋሽንግተንና በፒዮንግያንግ መካከል ምስጢራዊ ግንኙነቶች ሲደረጉ እንደቆዩ የአሜሪካ ባለስልጣኖች ጠቁመዋል።
የዩናይትድ ስቴትስ ፕሬዝደንት ከቻይና ጋር ስለሚደረገው የማይረባ ስላሉት የንግድ ልውውጥ አለመመጣጠን ተናግረዋል። የአሜሪካ የኦቶሞቢል ላኪዎች በቻይና በሚጫንባቸው ቀረጥ ይጎዳሉ። ዩናይትድ ስቴትስ ግን ከቻይና የሚገቡት ተሽከርካሪዎች ላይ የምታስከፍለው ቀረጥ አነስተኛ ነው ሲሉ ነቅፈዋል። አንድ መኪና ከቻይና ወደ አሜሪካ ሲላክ የሚከፍሉት ቀረጥ 2.5% ነው። አንድ መኪና ከአሜሪካ ወደ ቻይና ሲገባ ግን የሚከፈለው ቀረጥ 25% ነው ሲሉ ትራምፕ በትዊተር አማረዋል። በቻይና ተሰርተው ወደ ዩናይትድ ስቴትስ የሚገቡት በጣም አነስተኛ ናቸው። ይሁንና አንዳንድ የአሜሪካ መኪና አምራቾች ወደ አሜሪካ የሚላኩ አንዳንድ የመኪና አይነቶች በቻይና ማምረት ጀምረዋል። ቻይና ውስጥ የሚሸጡት የአሜሪካ መኪኖች 25% ቀረጥ ስለሚከፍሉ ለቻይናውያን ዋጋቸው ውድ ይሆናል።
የደቡብ ኮሪያ አቃቢያነ ሕግ በቀድሞው ፕሬዚዳንት ሊ ሚንግ ባክ ላይ ሙስናን የገንዘብ ማጭበርበርን ያካተተ ክስ መስርተዋል። ከደቡብ ኮሪያ የስለላ አገልግሎትና ከሳምሰንግ ኩባንያ የ10 ሚሊዮን ዶላር ጉቦ ተቀብለዋል በሚል ነው የተከሰሱት። የቀድሞው ፕሬዚዳንት ከራሳቸው የግል ኩባንያም 33 ሚሊዮን ዶላር በማጭበርበር ተከሰዋል። ሊ ክሱ የፖለቲካ ቃና ያለው ነው በማለት ያጠፋሁት ነገር የለም ብለዋል። ካለፈው ወር አንስቶ እስር ላይ ይገኛሉ። በአውሮፓ የዘመን አቆጣጠር ከ2008 እስከ 2013 ዓመተ ምህረት አገሪቱን ያስተዳደሩት ወግ አጥባቂ ነጋዴ ሊ በስልጣን ላይ ያሉ ወይም ከስልጣን በኋላ ከተከሰሱት የሀገሪቱ መሪዎች መካከል አራተኛው ናቸው። እርሳቸውን የተኩት የቀድሞ የደቡብ ኮሪያ ፕሬዚደንት ፓርክ ዩንሄም በሙስና ቅሌት ተከሰው ባለፈው አርብ 24 ዓመታት እስራት ተፈርዶባቸዋል።
በመጨረሻም የሃንግሪ ጠቅላይ ሚኒስትር ቪክተር ኦርባን ትላንት እሁድ በተካሄደ ምርጫ ጸረ ፍልሰት ፓርቲያቸው ፊደዥ በከፍተኛ ድምፅ ካሸነፈ በኋላ ትልቅ ድል በማለት ደስታቸውን ገልጸዋል። በአሁኑ ወቅት የምርጫው ድምፅ ከሞላ ጎደል ስለተቆጠረ ፊደዥ ፓርቲና የክርስቲያን ዲሞክራት አጋሮች 199 መቀመጫዎች ካሉበት ምክር ቤት 133ቱን ይይዛሉ ተብሎ ይጠበቃል። ዦቪክ የተባለው ብሔረተኛ ፓርቲ 26፣ ሶሻሊስቶች ደግሞ 20% እንደሚያገኙ ይጠበቃል። ኦርባን በተከታታይ ለሶስተኛ ጊዜ ጠቅላይ ሚኒስትር ይሆናሉ፣ በአጠቃላይ ደግሞ አራተኛቸው ይሆናል ማለት ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 1 2010 ዓመተ ምህረት ምሽት ፕሮግራም ነው።
ባለፉት 7 እና 8 ዓመታት ውስጥ በኢትዮጵያ የጫት ምርት ከእጥፍ በላይ መጨመሩን ያውቁ ኖሯል?
ትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህን እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜዎች በጣም አስደንጋጭ ሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው።
ኢትዮጵያ ውስጥ ስላለው የሱስ አስመጭ እጽዋት ተጠቃሚነት ማሻቀብ በሁለተኛው አጋማሽ በጤና ፕሮግራማችን ዝግጅት ይዘናል። ዶክተር ሰሎሞን ተፈራን ነው የሰማችሁት። ቀደም ሲል በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሥነ አእምሮ ትምህርት ክፍል ባልደረባ ናቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይሰማል።
በኦሮሚያና በሶማሌ ክልሎች ግጭቶች የተፈናቀሉ ወገኖችን ወደ የቀያቸው ለመመለስ ፌዴራሉ መንግሥት አስፈላጊውን ሁሉ እንደሚያደርግ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ተናግረዋል። ጠቅላይ ሚኒስትሩ በሶማሌ ክልል ርዕሰ ከተማ ጅጅጋ ተገኝተውም ከክልሉ መሪዎችና ከተለያዩ የህብረተሰብ ክፍሎች አባላት ጋር ተወያይተዋል። የዶክተር አብይ እቅዶች እንዲሳኩ ሰላምና በህዝቦች መካከል መተማመን መኖሩ ቁልፍ ጉዳይ መሆኑን የገለጹ አስተያየት ሰጪዎች ጠቅላይ ሚኒስትሩ እንዲህ ፈጥነው ወደዚያ መሄዳቸውን አድንቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
አዲሱ ጠቅላይ ሚኒስትር በቀጥታ ከበድ ወዳሉ ስራዎች ገብተዋል። ቃለ መሐላ ከፈጸሙ አንድ ሳምንት እንኳን ሳይሞላቸውም ነው ከበድ ካሉ የአገሪቱ ችግሮች አንዱ ለሆነው የኦሮሚያና የሶማሌ ክልሎች ግጭት እልባት ሊሰጡ የተነሱት። እናም በትንሣኤ በዓል ዋዜማ ጠቅላይ ሚኒስትር ዶክተር አብይ አህመድ ምክትላቸውን ጨምሮ ከፍተኛ የመንግስት ባለስልጣናት እየተካተቱበት የልዑካን ቡድን በመምራት በሶማሌ ክልል ጅጅጋ ከተማ ስብሰባ አካሂደዋል። ከጠቅላይ ሚኒስትሩ ጋር አብረው የተጓዙት የኦሮሚያ ክልል ፕሬዝዳንት አቶ ለማ መገረሳና የሶማሌ ክልል አቻቸው አብዲ መሐመድ ኦማር በዚህ ስብሰባ መሳተፋቸውም በኢትዮጵያ ቴሌቪዥን ዘገባ ተመልክቷል። የኦሮሚያና የሶማሌ ክልል ተወላጆች ለዘመናት በፍቅር መኖራቸውን ያስታወሱት ጠቅላይ ሚኒስትሩ ያ እንደሚቀጥል ተስፋቸውን ገልጸዋል።
ኦሮሞ እንደምትወዱ ኦሮሞም እንደሚወዳችሁ ታሪካችን በሙሉ ይናገራል። ያ ፍቅራችንን አድሰን በመሃል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በእኔ በኩል ከፍተኛ እምነት ነው ያለኝ። ከሁሉ በላይ ከዚያ የተፈናቀሉ ሰዎች ለሁላችን ቁስል፣ ለሁላችን አሳዛኝ፣ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ፣ ከህዝባቸው ጋር እንዲታረቁ፣ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ሲካሄድ የቆየው ግጭት በኢትዮጵያ ካሉ ወቅታዊ ፈተናዎች አንዱ ነው። ጠቅላይ ሚኒስትሩ ለዚህ ግጭት በፍጥነት ልባት ማበጀት የሚፈልጉበት አንዱ ምክንያት ይህ እንደሆነ አስተያየት ሰጪዎች ይገምታሉ። የተመረጡት ከኦህዴድ ወይም ከኦሮሚያ ክልል ቢሆንም የሶማሌ ክልልን ጨምሮ ሁሉንም ኢትዮጵያውያን በእኩል እንደሚያገለግሉ ማሳየት ደግሞ ሌላው ምክንያታቸው ሊሆን እንደሚችል እነዚሁ አስተያየት ሰጪዎች አብራራሉ። ጠቅላይ ሚኒስትሩ የሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት የሥራ ባልደረባቸውና የአንድ ክፍል ዳይሬክተር የነበሩት ዶክተር ታሲስ አካባ እነዚህን ሐሳቦች ካንጸባረቁት አንዱ ናቸው።
ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው። በህዝቦች መካከል ያለው መተማመን ወሳኝ ጉዳይ ነው። ስለዚህ በህዝቦች መካከል የነበሩትን መተማመኖቹ መልሶ ስፍራው ላይ ለማስገባት የግድ እርምጃ መወሰድ አለበት። የኢትዮጵያ ጠቅላይ ሚኒስትርነቱን ለነዚህ ሰዎች ማረጋገጥ መቻል አለበት። አንዳንድ ሰዎች አይጠፉም። ከኦሮሚያ ክልል ስለተመረጠ በሶማሌ ክልል ላይ ተጽዕኖ ሊያደርጉ ይችላሉ ብሎ የሚያስቡ ወገኖች አይጠፉም። ስለዚህ እነዚህ ነገሮች በወሬ ደረጃ ሄዶ እየሰፉ አቅጣጫ ከመስጡ ከዛ ቀደም ብሎ ሄዶ እነዚህ ነገሮች አቅጣጫ ማስያዙ በጣም ወሳኝ ነገር ስለሆነ መሄዳቸው ሪሊ እንደ አንድ አስተዋይ መሪ ለህዝብ የሚያስብ የህዝብን ችግር ቀዳሚ እንደሚያደርግ መሪ ተገቢ ነው ብዬ ነው የማስበው።
ጉብኝቱ የታሰበለትን አዎንታዊ መልእክት ማስተላለፉንም ዶክተር ታሲስ ያምናሉ።
ዶክተር አብይ እንደ ኢትዮጵያ ጠቅላይ ሚኒስትር ጅጅጋ ለሚገኙበት ጊዜ ለጅጅጋ ህዝብ የሚያስተላልፈው መልእክት አለ። እኔም የሁሉም ኢትዮጵያዊ ጠቅላይ ሚኒስትር እንጂ የአንድ ወገን ብቻ አይደለሁም። የመጣው ደግሞ ሰላምን ለማምጣት ችግሮቹን ለመፍታት ነው ምሎ መልእክት ያስተላለፈ ይመስለኛል። ይህን በማድረጉ ይህንን ክፍተት ለመጠቀም የሚፈልጉ ሰዎች ክፍተቱን እንዳይጠቀሙበት ለሰላም አፋጣኝ የሆነ ምላሽ የሚገኝበትን ሁኔታ ያመቻቸ ነው።
ለውጥ እንዲያመጡ በተለያዩ ጎራዎች በተሰለፉ ኢትዮጵያውያን ጭምር ተስፋ የተጣለባቸው የአዲሱ ጠቅላይ ሚኒስትር የየዕለት ተግባራት በርካቶች በትኩረት የሚከታተሏቸው ናቸው። ጊዜ ሳያጠፉ ከዋና ዋናዎቹ ችግሮች አንዱ ከሆነው ጉዳይ መጀመራቸውም የአመራር ዘይቤያቸው መገለጫ ነው ይላሉ ዶክተር ታሲሳ።
የዶክተር አብይ የአመራር ዘይቤ እንደዚህ ነው። ችግሮችን እያዩ አንድ ቁጭ የሚሉ ሰው አይደሉም። ሰዓትም አይገድባቸውም። በተለይ ሳይንስና ቴክኖሎጂ አብረን በምንሰራበት ጊዜ ሁኔታዎች ነበሩ። ሌሊት ላይ በዝናብ ወቅት በጭቃ ውስጥ መሸከም የሚያስፈልጉ ሁኔታዎች ነበሩና በዛን ሰዓት የሳይንስና ቴክኖሎጂ ሚኒስትር ነኝ የሚል ስሜት አልነበራቸው። እንደ ማንኛውም ተራ ሰራተኛ ሆኖ ያንን ስራ ሌት ቀን ሲሰሩ የነበረበት ሁኔታ ነበርና ይሄ የሚያሳየን ምንድነው? ሰርቶ የማሰራት አሳይቶ መንገዱ ይሄ ነው አቅጣጫ የማሳየት ሁኔታ፣ ሰዎች ደግሞ ይሄን በመሆኑ ትረስት ዴቨሎፕ እያደረገ የሚሄድበትን ሁኔታ ያን ነገር የሚሰራ አይነት አመራር ነበራቸው። በሳይንስና ቴክኖሎጂ ሚኒስቴር ውስጥ ምሳቃቸው
ከዶክተር አብይ ቀጣይ ተግባራት አንዱ የካቢኔ ሹምሽር ማድረግ አሊያም አዲስ ካቢኔ ማቋቋም ሊሆን እንደሚችል ምንጮች ይናገራሉ። ሰሞኑን ከሚኒስትሮች ጋር በተለያየ መልኩ የሚከተለው ስብሰባ ለዚህ መንገድ እንደሚጠርግ ይጠበቃል። እስካሁን በነበረው የኢሃድግ አሰራር የሚኒስትሮች ሹመት በኮሚቴ ጭምር የሚካሄድ ነው። በዚህ አሰራር የአራቱ አባል ድርጅቶች ሊቃነ መናብርት እንደዚሁም ምክትሎቻቸው የተካተቱበት ኮሚቴ የእጩ ተሿሚዎችን ዝርዝር ለጠቅላይ ሚኒስትሩ ሲያቀርብ ይታወሳል። ጠቅላይ ሚኒስትሩ ያንን ዝርዝር የማስተካከል ወይም ያለ መቀበል መብት ቢኖራቸውም ውሳኔው እስከ ኢሃድግ ስራ አስፈጻሚ ኮሚቴ ድረስ የሚሄድ መሆኑን ምንጮች አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጅጋ ያደረጉት ጉብኝት በዚህ ኃላፊነት ከተሾሙ በኋላ የመጀመሪያቸው ነው። ወደ ሌላ ክልል የሚካሄድ ተጨማሪ ጉብኝት እንደሚኖርም ምንጮች ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በጠቅላይ ሚኒስትርነት የመጀመሪያ የሥራ ጉብኝታቸውን ወደ ጅግጅጋ ያደረጉት የዶክተር አብይ አህመድ ጉዞ ዓላማ በኦሮሚያና በሶማሊያ ክልሎች አዋሳኝ ወረዳዎች ላይ ለተከሰቱ ግጭቶችና ለተከተለውም ቀውስ ዘላቂ መፍትሄ ለማስገኘት እንደሆነ ተገልጿል። ከሶማሌ ክልል የተፈናቀሉና በአሁኑ ወቅት ሐማሬሳ መጠለያ ጣቢያ ላይ የሚገኙ ተፈናቃዮች በሁኔታው ግራ እንደተጋቡ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።
አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያና በሶማሌ ክልል ለተፈጠሩት ችግሮች እልባት ለመስጠት ከሌሎች ባለስልጣናት ጋር ወደ ጅጅጋ ያደረጉት ጉዞና በነበረው ዝግጅት ላይም በተደረገው ንግግር ተፈናቃዮቹ ወደ ነበሩበት እንዲመለሱ እናደርጋለን የተባለው ጉዳይ እንዳሳሰባቸው ያነጋገርናቸው ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡኝ አራት ተፈናቃዮችን ሐማሬሳ ከሚገኘው መጠለያ ጣቢያ በስልክ ያነጋገርኩ ሲሆን ሁሉም ለደህንነታቸው ሲባል ስማቸው እንዳይገለጽ ጠይቀዋል። ከነዚህ መካከል አንድ ስሙን መግለጽ ያልፈለገ አባወራ የንጹሃን ደም ንብረትና መንገላታት ጉዳይ ምን አይነት ልባት ነው የሚሰጠው ሲል ይጠይቃል።
እኛ እርቁ አንጠላም፣ እርቁ በትክክል ነው የምንቀበለው፣ ግን ብዙ ታውን መርፈቶች አሉ። ቁጥር አንድ የኛ ህዝብ ያለቀውን በትክክል ሬሳውን ተገልጾ ለህዝቡ አውጆ በትክክል የተቀበረ ደፍኖ የተረበረበት ቦታውን አሳውቆ በትክክል አውጥቶ እንዲቀበር ከተካሄደበት ህልቁን እንስማማለን። እኛ በመጀመሪያም ከሶማሌ ጋር ብዙ ጥላቻ አልነበረም። አንዳንዶቹ የጠላት ድምፅ የሆኑበት ህዝባችን ላይ የተፈጸመበት በደል ሰዎቹ ተይዞ በህግ እንዲቀርብ ነው በቁጥር አንድ። ከዛ አልፎ በእኛ ንብረት የተወደመው ንብረቱን የጠፋው ንብረት ቤት ያለው መኪና ያለውን ፎቅ ያለውን ፎቁ እየተፈሰቀሰ ቤቱ እያፈረሰ ብዙ ነገሮች አሉ። ይህን ብለን ለመናገር ይከብዳል። እና ሲፈናቀል ደግሞ ወይ 3 ወይ 4 ሰው አይደለም፣ ወይ 600 ሰው አይደለም፣ ወይ 400 ሰው አይደለም፣ ወደ ሚሊዮን የአንድ ሀገር የጅቡቲ ሀገር ህዝብ የሚሆን ህዝብ ነው ተፈናቀለው። እኔን አንድ ግለሰብ ይልቁ በጣም ደስ ይለኛል። ይሄ ህዝብ አብረን ነበርን፣ አባቴ ከአባቴ አባቴ በፊት የአብረን የኖር ሰው ነበር። እና ይሄ ደግሞ ሲፈጠር የልኩ የጠላት ዱላ ሆኖ ህዝባችንን ሲጎዳ ነባይ ቁጥር አንድ በህግ ተቀርቦ በህግ ፊት ለፊት በህግ ሲጠየቅ እኛ ደስተኛ ነው የምንሆኑ። ከዛ አልፎ ደግሞ የእኛ በህግ ላይ ምንም ቅሬታ የለንም። ለመመለስ ደግሞ እኛ ፍቃደኛ አይደለንም። ለምን ፍቃደኛን ለማንሆን ደግሞ ብዙ ነገሮች አሉ። ይሄ ሰዎች እስካሁን ድረስ አንድ ሰው አልተያዘም። ይሄ ህዝቡ ሲፈናቀል ማለት ነው። የኦሮሚያ መንግስቱ ምን አስቦ ይሁን፣ ጠቅላይ ሚኒስትሩ ምን አስቦ ይሁን፣ እስካሁን እየታሰረ ሰው እስካሁን ድረስ አንድ ሰው ህግ ስር አልገባም። ንብረቱን ቀርቶ የሰው ህይወቱን እንደ አንድ ፍየል የሞተ ሰው አልተቆጠረም ህዝቡ።
አንዲት እናት በበኩሏ ያሉበት ሁኔታና የሶስት ልጆቿ ጉዳይ እንዳሳሰባት ገልጻልናለች።
ካለ ቅባት ካለ ሳሙና ካለ ምን ወላሂ ዝም ብለን እየተቀመጥን ነው። ምንም ያየነው ነገር የለም። እኛ ቶሎ መጥተው ቢያወጡን እኛ ደስተኛ ነን።
ልጆች አሉሽ?
አሉኛው። አንዱ 9ኛ ክፍል ተማሪ ነው። አንዷ 4ኛ ክፍል ተማሪ ነች። እኔ አጠገብ ናቸው። አንዷ 7ኛ ክፍል ተማሪ ነች። እና ልጆች ትምህርታቸውን አቋርጠው ቁጭ ብሏል። ሁሉም ህዝብ ምንም ነገር ሳይደረግልን ዝም ብለን ቁጭ ብለናል።
ተፈናቃዮቹ እንደሚሉት ከኑሯቸው ተፈናቅለው ከምቹ ሁኔታ ውስጥ ከወጡ 8ኛ ወራቸውን እንደጀመሩ ነው። ከባድ የችግር ጊዜ እያሳለፍን ነው የሚሉት ሌላው አባት ናቸው።
እዚህ ውስጥ ራሱ ምግብም ተቀይሮ አቅም የምንበላው ሩዝ ነው፣ ቁርስ ሁለት ዳቦ፣ እራት ሁለት ዳቦ ነው የምንበላው። እንደዛው ሰው ያመመ ኤች አይ ቪ ያለው ሳምባ ያለው ቲቪ ያለው አንድ ቤት ነው የሚገባው። አንድ ቦታ ጤነኛም ያመመ ሁሉም አንድ ላይ ነው። በቃ ከአንድ ውስጥ እንደ ከብት ነው የምንገባው። ይሄ ብሎ መናገር በጣም ነው የሚከብደው። ልጆቹም ትምህርት የላችሁም፣ ምግብም የላችሁም። ከእኛ ጋር ነው ሩዝ የሚበላው። ወተት ራሱ ወላሂ ትንሽ ልጆች የወለደች እናት ራሷ ወተት ያላገኘች ልጆች አሉ። ማታ 7 ሰዓት ጀምሮ እስከሚነጋ ይለቅሳሉ ልጆቹ። ወላሂ በጣም ነው የሚከብደው፣ በጣም ይከብዳል። የእኛ ችግር መናገር ይሄን ብሎ እናንተ በአይን ብታያችሁ ጥሩ ነው። የኛ መናገር ሳይሆን እናንተ ባይን መታቸው ማያቱ ራሱ በጣም አስፈላጊ ነው ብዬናላቸው።
በዚህ ሁኔታ ማንም ያነጋገረን አካል ሳይኖር በጭፍን እንዲሁ ወደ ነበሩበት ይመለሳል ማለት አግባብ አይደለም ይላሉ እኚሁ አባት።
አመራራችን እንዳለው ሰላም እንዳለን የኛ ከሰላም መኖር እንፈልጋለን። ለወደፊትም የእኛ ብናልቅም የህዝባችን ይሄ አሳልፈን መጥፎ አሳልፈን ለህዝባችን መንፈጥም እኛን ሰላም እንፈልጋለን። ከሶማሌዎቹ ጋር እነሱ የሚፈልጉ አሉ፣ ያልፈለጉም አሉ። ስለዚህ የኛ አመራራችን እንዲህ አንልም፣ ግን የኛ ሁለት ነገር ከወጣ ነው ሰላም የኛ ሰላም ወዳችን የሚፈጠረው ሰላም ማለት ነው። ሁለቱ ነገር አንደኛ ላይ የሞቴ ሰዎች የጨረሱ ሰዎች የእኛ በአይናችን ያየን በሞባይል ሁሉም ነገር እስካሁን ቪዲዮ ሁሉም አነሰን የእኛ ጋር ነው አለው። እነዚህ ሰዎች ያየው 7 ሰው ነው አንድ ጎርጋድ የገባ 7 ሰው አንድ ላይ ያጋፍታ ነው የቀበሩት። እነዚህ ሰዎች የሞተ ሰዎች አንድ ምን ላይ ደርሶ ነው? አባት የሌለው እናት የሌለው ልጆች አሁን አባት የሞቱ እናት የሞተች ልጆች ከኛ ጋር ነው ከአንድ ውስጥ ያለች። ይህን እንዴት አድርጌ ነው ሰላም የምፈጥረው? አንድ ሁለተኛ ደግሞ የኛ
ልጅ ጀምረን እዛ ሰርተን አገራችን ነው ኢትዮጵያ ነው ብለን ሰርተን ያመጣን ሀብት መንግስት ምን አድርጎ ምን አስቦበት ምን ብሎ ነው ካምፕ ውስጥ ያደረን ሰርተን ያለን ራብን እንዴት ብሎ ነው ሰላም የፈጠረው? በአፍ ብቻ አይደለም ሰላም ይባል ከሆድ ሲመጣ ነው። ሰውነትና ያት የኛ ሀብት ከጠየቀ የኛ ሰላም እንፈልጋለን፣ ነገም ሰላም እንሆናለን። ከሶማሌዎቹ ጋር
ሌላዋ ነጋዴ ነበርኩ፣ 7 ልጆች አሳድጋለሁ ያለችን እናት አስተያየቷን የሰጠችው በጥያቄ ነው።
ከመጣን ጀምሮ ልጆቻችን ትምህርት አላገኙም። እምንተኛው ኮረት ላይ ነው። ከላይ ማታ ማታ ይዘንባል፣ ቀን ቀን ይሞቃል። ቤቱ አንድ ቤት ውስጥ ነው፣ አንድ መጋዘን ውስጥ ነው። ከ5000 የበለጠ አባወራ እስከነ ልጆቹ የምንኖረው። የምንበላው ምግብ አንድ ዳቦ ነው፣ ራት ጋር አንድ ዳቦ፣ ምሳ ላይ የተቋጠረ በላስቲክ ሩዝ፣ ቁርስ ላይ መልሰን እንደዛ የምንበላው የምንኖረው ይሄ ነው። የእኛ ደም የልጆቻችን የሰዎቻችን ደም እዛ የፈሰሰው ቀርቶ የእኛ ንብረት ከዛ ያለው ወይ አልተከፈለልን ወይ አልወጣልን። ከሁለቱ አንዱ ሳይሆን ይሄ እርቅ እንዴት ሊመጣ ቻለ? የሰው ነፍስ እዛ የጠፋው እንደ ጠፋ ነው የሚቀረው? ይሄ እንዴት ሊሆን ይችላል? እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው? እኛ ደማችን ፈሶ እኛ እንደ ከብት ንብረታችንን ማተን ዝም ብለን ነው የምንኖረው ማለት ነው።
ተፈናቃዮቹ እነርሱን በተመለከተ ቀጣዩ እርምጃ ምን እንደሆነ እንደማያውቁ ያነጋገራቸው ሰውም እንደሌለ ይናገራሉ። የሞቱት ሰዎች አካላቸው የጎደለ ንብረታቸውን ያጡ እስካሁንም የታሰሩ ሰዎችን በተመለከተ ቀጣዩ ሁኔታ ምንድን ነው የሚለውን የነገራቸውም ሰው እንደሌለ ይገልጻሉ። ካሉበት አስቸጋሪ ሁኔታም እንዴት እንደሚወጡ አለማወቃቸው እጅግ እንደሚያሳስባቸው ይናገራሉ። ከሶማሌ ክልል የተፈናቀሉ የኦሮሞ ማህበረሰብ ተወላጅ ኢትዮጵያውያን ወደ 1 ሚሊዮን እንደሚጠጉ ከዚህ ቀደም የረድኤት ድርጅቶችን ሪፖርት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ሪፖርት እናልፋለን። በሽብር ወንጀል ተከሰው እስር ላይ የሚገኙና ካለፈው አርብ ጀምሮ እንደተለቀቁ በማኅበራዊ ሚዲያ ላይ በስፋት የተነገረው የዋልድባ መነኮሳት እንዳልተፈቱና አሁንም እስር ቤት ውስጥ እንደሚገኙ ትናንት ቂሊንጦ ወርደው የጎበኟቸው ጠያቂዎች ገልጸዋል። ጽዮን ግርማ ተጨማሪ አላት።
ካለፈው አርብ ጀምሮ በማህበራዊ ሚዲያ ላይ ከእስር መፈታታቸው በስፋት የተነገረውና በእስር ላይ የሚገኙት አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ስላሴ ወልደ ሃይማኖት ከእስር እንዳልተፈቱ ጉዳዩን በቅርብ ከሚከታተሉት መካከል የቀድሞ ነገረ ኢትዮጵያ ጋዜጣ ምክትል አዘጋጅ በላይ ማናዬ ለአሜሪካ ድምጽ ገልጿል።
ሁለቱን የዋልድባ መነኮሳት ባለፈው አርብና ሐሙስ ጀምሮ ከእስር ተፈተዋል የሚል ዜና በማህበራዊ ሚዲያ በመለቀቁ በእኔም በኩል ነገሩን ያውቀዋል ብሎ የሚገምቱ ሰዎች ሁሉ መልእክት እያደረሱ ነገሩን እንዳጣራም እንደዚህ ግፊት ያደርሱ ነበረ። እኔም ዜናውን ካየሁ በኋላ ለማጣራት ሙከራ አድርጌ ነበረ። ባጣራሁት መሰረት ይሁ በቅርበት ያውቋቸዋል ብዬ ማሰባቸውንም በሙሉ ለመጠየቅ ሞክሬያለሁኝ። ያገኘሁት መረጃ እንዳልተፈቱ የሚያረጋግጥ ነው። በኋላም እንዲሁ በአካል ሂደው ጎብኝተዋቸው የተመሉት ሰዎችንም እንደዚሁ አነጋግሬያለሁኝ እና እስካሁንም በእስር ላይ ይገኛሉ ሁለቱ መነኮሳት።
እስረኞችን በተለያየ ጊዜ ከሌሎች ጓደኞቻቸው ጋር በመሆን የሚጠይቁት ወይዘሮ መዓዛ መሐመድ ትላንት በቂሊንጦ ማረሚያ ቤት የዋልድባ መነኮሳቱን እንዳገኟቸው ገልጸውልናል።
እሁድ ዕለት የፋሲካ በዓልን ምክንያት በማድረግ እንደተለመደው እስረኞችን ለበዓል ጊዜ ጠዋት ተነስተን በዓልን ከነሱ ጋር እናሳልፋለን። በተለይም በፖለቲካ ውስጥ ያሉ እና የሌሎች የሕሊና እስረኞችን ማለት ነው። እንግዲህ ከዚህ ውስጥ የዋልድባ አባቶችም አሉ፣ እንዲሁም ዶክተር ፍቅሩ ማሮ እነ ኤፍሬም ሰለሞን ያሉበት ዞን አንድ፣ ዞን አራት እነ ፍቅረ ማርያም ያሉበት እንዲሁም ቃሊቲ ሌሎች የሕሊና እስረኞችን ሄደን ጎብኝተናል። እንግዲህ ዞን አንድ ላይ አግኝተናቸዋል በአካል የዋልድባ አባቶች አልተፈቱም። እንደውም ምንድን ነው ያሉት ውሸታቸውን ነው። ተፈቱ የተባለ ቀን እኛ ከሌሎች እስረኞች ጋር ስግደት ላይ ነበርን ብለው ይህንን ሀሳብ ለጋዜጠኞችም እንድንነግርላቸው የተፈቱ የተባለው ለማወናበድ ነው፣ ምንም የተለወጠ ነገር የለም ብለውናል። ለዚህ ደግሞ እኛ የአይን ምስክሮች እሁድ ዕለት እዛው ነበርን።
እስረኞቹ ግን በምን ሁኔታ ላይ ነው ይገኛሉ? ለምሳሌ እነ ዶክተር ፍቅሩ ማሩንም አይታችኋቸዋል? እስቲ ስለሳቸውም ንገሩ።
እስረኞቹ እንግዲህ እንደነገርኩሽ እነ ዶክተር ፍቅሩ ማሩ፣ አግባው ሰጠኝ አንድ ዞን ላይ ያሉት ዞን አንድ ላይ ያሉት ማለት ነው። አግባው ሰጠኝ ነበር፣ ዶክተር ፍቅሩ ማሩ አሉ፣ ኤፍሬም ሰለሞን አለ የአንድነት አባል የነበረ ልጅ ነው። በጋራ ነው ያገኘናቸው። በመንፈስ የተለመደው መንፈሳዊ ጥንካሬያቸው አለ። በአካል ግን ጥሩ አይደለም። በተለይ ደግሞ ይሄ ተፈት ሊፈቱ ነው የሚባለው ወሬ በራሱ ጥሩ ያልሆነ ስፒሪትን አይተናል። የሚባለው እንፈታለን የሚል ተስፋ አለ። አዘ ሴም ታይም ደግሞ ተፈቱ ተብሎ ወሬው ይወራል። ስለዚህ ሰዎች መንፈሳዊ ጥንካሬያቸው መጉዳት ባይቻልም ግን በአካል ጥሩ የምትይው ነገር አልነበረ። ነገር ግን እንደተለመደው ውጭ ላለው ሰው የማበረታቻና የመልካም ምኞት መግለጫቸውን ብቻ አስተላልፈውልን የመጣ ነው።
የዋልድባ መነኮሳቱ ላይ አቃቤ ሕግ የቆጠራቸው ምስክሮች ባለመገኘታቸው ለሚያዝያ 18 እንዲቀርቡ ፍርድ ቤት ተለዋጭ ቀጠሮ መስጠቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ወደ 40 የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በነበራት እቅዷ ለመግፋት መወሰኗ የስደተኞቹን ቀጣይ ሕይወት አጣብቅኝ ውስጥ ከቷል። ሮበርት በርገር ለአሜሪካ ድምፅ ከኢየሩሳሌም የዘገበውን ሄኖክ ሰማግዜር ያሰማናል።
ባለፈው ሳምንት በእስራኤል የሚኖሩ አፍሪካውያን ስደተኞች ሰማይና መሬቱ ሲደባለቅባቸው ነው የሰነበተው። የእስራኤል መንግሥት አንዴ ስደተኞችን ወደ ምዕራብ ሀገሮች ለመላክ ከተባበሩት መንግሥታት ድርጅት ጋር ስምምነት ላይ መድረሱን ሲናገር፣ በሌላ በኩል ደግሞ ውሳኔውን ባለቀ ሰዓት ሲቀለብስ ነው የከረመው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከተባበሩት መንግሥታት ድርጅት የስደተኞች መርጃ ዩኤንኤችሲአር ጋር በደረሱት ስምምነት መሠረት 16,000 አፍሪካውያን ስደተኞች ወደ ምዕራብ ሀገሮች ይላካሉ፣ የተቀሩት ወደ 20,000 የሚሆኑ ደግሞ በእስራኤል ይቆያሉ ብለው አስታውቀው ነበር። አፍሪካውያኑ ስደተኞች በደስታ ፈነደቁ። ደስታቸው ግን ወዲያውኑ ቀዝቃዛ ውሃ ተቸለሰበት። ናታንያሆ በፍጥነት ሐሳባቸውን በማግስቱ ነው የለወጡት። የናታንያሆ አጋር ወግ አጥባቂ ቀኝ ዘመም የፖለቲካ ፓርቲ ውሳኔውን በመቃወም አፍሪካውያኑ ከሀገር እንዲባረሩ በመጠየቁ ነው ሐሳባቸውን የለወጡት። የእስራኤል መንግሥት አፍሪካውያኑ ስደተኞች አይደሉም፣ የተሻለ ኑሮ ፍለጋ የፈለሱ ናቸው የሚል አቋም አለው። ብዙዎቹ ፍልሰተኞች ከኤርትራና ሱዳን በተለይ ግጭትን ሸሽተው የወጡ ናቸው። የ29 ዓመቱ ተክሊት ሚካኤል ከኤርትራ የመጣ ጥገኝነት ጠያቂ ነው። በሕጋዊ መንገድ ሥራውን የሚያከናውንበት ዕድል እንደሌለው ነው የሚናገረው። የመኖሪያ ቤት ወይም መጠለያ እንደሌለውና ከዛሬ ነገ ተጠርፌ ተገድጄ እመለሳለሁ የሚል ስጋት እንዳለው ይናገራል። በደቡባዊ ቴላቪቭ የሚኖሩ እስራኤላውያን አፍሪካውያኑ ከመጡ ወዲህ በአካባቢያቸው ወንጀል መበራከቱንና ድህነት መስፋፋቱን ይናገራሉ። ሀገሪቱ ያላትን የአይሁድ ማንነትም ይፈታተናሉ ብለው ያስባሉ። ስደተኞቹን ወይም ፍልሰተኞቹን የተነሱበት ሀገር ካልተቀበላቸው ወደ ሦስተኛ ሀገር ይላካሉ። ከዚህ ቀደም ስትቀበላቸው የነበረችው ዩጋንዳ የተመላሾቹን ደህንነት ማረጋገጥ አልቻልኩም በሚል ተጨማሪ ሰዎችን እንደማትቀበል ተናግራለች። ስለዚህ እስራኤል ሌላ ሦስተኛ ሀገር እየፈለገች ነው። እስራኤላዊ የሰብአዊ መብት ጠበቃ ኤቪዶር ፌልድማን የመንግሥቱ አቋም ሕጋዊ አግባብነት የሌለውና ተቀባይነት የሌለው የሰው ሞራል ችግር ያለበት ነው ባይ ናቸው። አፍሪካውያን ስደተኞችን መሠረታዊ ደህንነታቸውን ወደማያስጠብቁና የኑሮ ዋስትና ወደማይሰጡ ሀገሮቻቸው አስገድዶ መመለስ የዓለም አቀፍ ሕጎችን ይጻረራል ይላሉ ፌልድማን። በተለይ እስራኤል በሁለተኛው የዓለም ጦርነት ወቅት አይሁዳዊ ዜጎቿ በስደት የኖሩባት ሀገር ከሌሎች ሀገር በበለጠ ለአፍሪካውያኑ ስደተኞች በጎ አመለካከት ሊኖራት ይገባ ነበር ብለዋል እስራኤላዊው ጠበቃ።
አመሰግናለሁኝ ሄኖክ። ወደ ተከታዩ ከዚሁ ጋር የተያያዘ ዘገባ እናልፋለን። እዚያው እስራኤል ውስጥ ለዓመታት ያለ ፍቃድ ይኖሩ የነበሩ ስደተኛ ኤርትራውያንና ሱዳናውያን ወደ ሦስተኛ ሀገር የአፍሪካ ሀገር ነች ሦስተኛው ሀገር በሦስት ወራት ጊዜ ገደብ እንዲሄዱ በሀገሪቱ መንግሥት ሕግ ወጥቶ ነበር። ይህ ሕግ ከወጣበት ጊዜ አንስቶ ታዲያ ኤርትራውያኑ ስደተኞች ተቃውሟቸውን ለማሰማት ተደጋጋሚ ሰልፎችን አካሂደዋል። በብዙ ሺህ የሚቆጠሩ የሌሎች ሀገሮች ስደተኞችና እስራኤላውያንም ጭምር በሰላማዊ ሰልፎቹ ላይ ተገኝተዋል። ጩኸታችንን ያለመታከት ማሰማታችን የተወሰነ ለውጥ አስገኝቶልናል፣ መፍትሄ እስከምናገኝ ደግሞ እንቀጥላለን ሲል ከስደተኞቹ አንዱ ለቪኦኤ ተናግሯል። ተከስተ የማነ ነው። ዛሬ ሊደረግ ስለታሰበው ሰልፍና ስለ አጠቃላይ የኑሯቸው ሁኔታ ስለሚገኙበት አብራርቷል። ለቪኦኤ መስታወት አራጋው ነች ያነጋገረችው።
ወደዛ ትላካላቸው የተባል ነው። በአጠቃላይ ከ60 ዓመት በታች የሆኑና ምስት ልጆች የሌላቸው 2 እና 3 የሰላማዊ ሰልፍ ስላደረግን ያው ህዝብ እያገዘን ነው። አሁን እስራኤል ህዝብ እያገዘን ነው። ለዚህ ሀገር ችግር የሚያመጡ እያሉ ለህዝቡ ነግሯቸውን አሁን ገብቷቸው ሰዎቹ እንደገና እኛን እያገዙን ነው። ምንም ባላደረጉ ያለ ጸባያቸው ያለ ስራቸው እንደዚህ ናቸው ብላችሁ አሳምናችሁ አሁን እነዚህ ሰዎች እንደዛ አይደለም ለጥቅማቸው ነው ብሎ አሁን ሰልፉ ምኑ እነሱ ናቸው የሚያደርጉት። እኛ እነሱ ጋር ተጨምረን ነው የምንውለው ያለው።
እነሱ ማለት የእስራኤል ህዝብ ማለት ነው።
የእስራኤል ህዝብ በጣም ማመስገን ፈልጋል በዚህ አጋጣሚ ማለት ነው። እና በሚዲያ በቴሌቪዥን በጋዜጣ በምናምን የእኛን ክፉ ነገሮችን ብቻ አንድ ሰው ሰክሮ ያደረገውን ነገር አንድ ተናዶ ሚስቱን የመጣውን ምናምን እንደዚህን እያባዙ ሰዎቹን ሌላ መልካስ ይዘው ነበር። አሁን ገብቷቸዋል። ወደ ሩዋንዳ ኡጋንዳ መሄድ የለባቸው እነዚህ ጥገኝነት እንጠይቃለን ብሎ መጥተው እነዚህ ሰላማዊ ሰዎች ናቸው እና መሄድ የለባቸውም ብሎ ሰልፍ አድርጎ ያው እንግዲህ በቀደም የሰማነው ጠቅላይ ሚኒስትር ያወጣውን መግለጫ እስከሚወጣ አደረጉ። እንደገና ደግሞ ቀለበሰው። አሁን ደግሞ ሰላማዊ ሰልፍ ይደረጋል ይቀጥላል ማለት ነው።
የእስራኤል ጠቅላይ ሚኒስትር ምንድን ነበር ያወጡት መግለጫ? እናንተን በምን መልኩ ነበር የሚመለከተው?
ከቀይ መስቀል ጋር ተግባብተን 16,000 ወደ ኢታሊያና ወደ ጀርመን ወደ ካናዳ ይሄዳሉ። የተቀሩ ደግሞ ሀገር የ5 ዓመት መኖሪያ ይሰጣቸዋል ብሎ መግለጫ አውጥቶ ከ3 ሰዓት ከ4 ሰዓት በኋላ ደግሞ ቅድም የተናገርኩትም አስብበታለሁ ብሎ እንደገና ተናገረ እና በሌላ አዲስ አበባ እወጣለሁ ተባበሩኝ ብዙኝ ምናምን እያለ ነው። እሱ መግለጫ ከሰጠ በኋላ ሁለቱም ሀገር መግለጫ አውጥተዋል። ሩዋንዳና ኡጋንዳ እንደማይቀበሉም ከመጡ ደግሞ ሩዋንዳ ብላለች፣ በመጡበት አውሮፕላን መልሳቸዋለሁ ብላለች። በደም ድሮም ስምምነት አልነበረኝም አሁንንም ስምምነት የለኝም አልቀበልም ብላለች። አሁን ሌላ ሀገር እየፈለገ ነው፣ ሌላ ምክንያት እየፈለገ ነው። እንግዲህ ዛሬ ደግሞ የፍርድ ቤት ቀጠሮ ነበራቸው። የመጨረሻ ውሳኔውን ከማን ሀገር ጋር ነው የተስማማው? የተስማማበት ምክንያት ምንድን ነው? ለእኛ የተሻለ ነው ወይ እዛ የሚቀበላቸው አለ ወይ ምናምን የሚሉትን የመጨረሻ ሀሳቡን እንዲሰጥ ፍርድ ቤት ጠይቆት ነበር። ለዛሬ እንትን ነበር። ያው እንግዲህ ዛሬ ምን እንደሆነ አላወቅንም ያለ ነው።
እሺ ተከስተ፣ በጣም ነው የማመሰግነው።
እሺ እሺ እሺ።
ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል አዲስ አበባ ላይ። እዚህ ጋ ፕሮዲውሰሯ ብርሃን ኃይሉ የሙዚቃ ቆይታ እንድናደርግ እየጋበዘች ነው። አስቴር አወቀ
Shabala, aynı kulağı.
ተከታዩ ዝግጅት ስፖርት ነው። የዛሬውን የስፖርት ዘገባ የሚያቀርብልን የአዲስ አበባው ዘጋቢያችን ገዛኸኝ ጽዮን መስቀል ነው።
አመሰግናለሁ ሰለሞን። አንተንም ጨምሮ ለቪኦኤ አድማጮች መልካም የበዓል ሰሞን እንዲሆን እመኛለሁ። ቅዱስ ጊዮርጊስና ወላይታ ዲቻ በፋሲካ ዋዜማ በሀገር ውስጥና ከሀገር ውጭ ለአፍሪካ ኮንፌዴሬሽን ዋንጫ የሶስተኛ ዙር የመጀመሪያ ጨዋታቸውን ከትናንት በስቲያ ቅዳሜ አካሂደዋል። እዚህ በአዲስ አበባ ስታዲየም ባለሜዳው ቅዱስ ጊዮርጊስ የኮንጎን ካራ ብራዛቪል 1-0 ረቷል። ለቅዱስ ጊዮርጊስ የአሸናፊነቷን ግብ በ74ኛው ደቂቃ ያስቆጠረው ተቀይሮ የገባው አንጋፋው ተጫዋች አዳነ ግርማ ነው። የቅዱስ ጊዮርጊስ አሰልጣኝ ማኑኤል ቫስፒንቶ ከጨዋታው በኋላ ባስተያየታቸው እንዲህ ብለዋል።
And I think we score one but we have opportunities to score more, one or two goals, but I think the most important is win and don't concede goals. And
it will be Brazzaville is the mentality we need to be strong, because we know the history of the past in Brazzaville, and of course our team need to be strong.
And የበለጠ የማግባት እድል አጋጥሞን አልተጠቀምንበትም። ውጤቱ ጥሩ ሲሆን በመልሱ ጨዋታም ተጠናክሮ እንደሚጠብቀን ስለምናውቅ እኛ በበለጠ ተዘጋጅተን ወደ ቀጣይ ዙር የምናልፍበትን ሂሳብ ኮዲሁ ሰርተን እንሄዳለን ብለዋል ቫስፒንቶ። ሁለቱ ቡድኖች ከአስር ቀናት በኋላ የመልሱን ጨዋታ ብራዛቪል ላይ አድርገው በአጠቃላይ ውጤት አሸናፊ የሚሆነው ወደ ምድብ ማጣሪያው ይገባል። በሌላ በኩል ደግሞ ሃያሉ የግብጽ እግር ኳስ ክለብ ዛማሌክን አሸንፎ ወደ ሶስተኛው ዙር ማጣሪያ የተሸጋገረው ወላይታ ዲቻ ከታንዛኒያው ያንግ አፍሪካ ጋር ተጫውቶ 2-0 ተሸንፏል። ለያንግ አፍሪካ ከረፍት በፊትና ከረፍት መልስ ጎሎቹን ያስቆጠሩት ራፋኤል ዳውድና አማኑኤል ማርቲን ናቸው። ወላይታ ዲቻና ያንግ አፍሪካ የመልሱን ጨዋታ ከሁለት ሳምንት በኋላ አድርገው በአጠቃላይ አሸናፊው ወደ ምድብ ማጣሪያው ይደባለቃል። ሌላው ቅድመ ማጣሪያ ጨዋታ የአፍሪካ የሴቶቹን እግር ኳስ ብሔራዊ ቡድኖችን ይመለከታል። ጋና ላይ በሚዘጋጀው የአፍሪካ ሴቶች እግር ኳስ ሻምፒዮና ለመሳተፍ የሚያስችሉ ቅድመ ማጣሪያ ጨዋታዎች በየአቅጣጫው ተካሂደዋል። ሊቢያ ውስጥ ባለው የጸጥታ አለመረጋጋት ምክንያት የመጀመሪያ ቅድመ ማጣሪያቸውን ካይሮ ላይ ያደረጉት የሊቢያና ኢትዮጵያ ብሔራዊ ሴቶች እግር ኳስ ቡድኖች የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከግማሽ ደርዘንም ባለፈ 8-0 ማለት ነው አሸንፈዋል። ራሂማ ዘርጋው 3 አግብታ ሃትሪክ ስትሰራ ጓደኛዋ ሉዛ አበራ 2 ቀሪዎቹን 3 ጎሎች ደግሞ ምርቃት ፈለቀና ብዙአየሁ ታደሰ አስቆጥረዋል። የሊቢያ ሴቶች እግር ኳስ ቡድን ተስፋ ሳይቆርጥ የመልሱን ጨዋታ ለማድረግ ወደ አዲስ አበባ ከመጣ ከ8ም የበለጠ ወስዶ ሉሲዎቹ አዲስ የጎል ሪኮርድ ያስመዘግባሉ ተብሎም ይጠበቃል። የመልሱ ጨዋታ በያዝነው ሳምንት መጨረሻ ላይ እንደሚደረግ የውድድር መርሃ ግብሩ ያመለክታል። በእግር ኳስ ነክ ዜናዎች ደግሞ ዓለም አቀፉ የእግር ኳስ ማህበር ፊፋ የኢትዮጵያ እግር ኳስ ፌዴሬሽን ያዋቀረውን አስመራጭ ኮሚቴ እንዲበተንና አዲስ አስመራጭ ኮሚቴ እንዲመረጥ አሳስቧል። ፊፋ ለኢትዮጵያ እግር ኳስ ፌዴሬሽን በላከው ደብዳቤ እንደገለጸው ቀድሞ ከተቋቋመው የአስመራጭ ኮሚቴ መካከል የመንግስት ባለስልጣንን ያካተተ መሆኑን ጠቁሞ ይህ አሰራር በፊፋ ደንብ የማይደገፍ እንደሆነም ተመልክቷል። በዚህም መሰረት ገለልተኛ በሆኑ ግለሰቦች ያሉበት የአስመራጭ ኮሚቴ ተዋቅሮ የምርጫ ሂደቱ እንዲፈጸም ፊፋ በደብዳቤው አዟል። ምርጫው ተጠናቆ እንደ አውሮፓ ዘመን አቆጣጠር ከሰኔ 3 በፊት ለፊፋ እንዲያስታውቅም ተጠቁሟል። ሌላው አንጋፋው የቅዱስ ጊዮርጊስ እግር ኳስ ክለብ የማሊ ዜጋ ከሆነው ፕሮፌሽናል እግር ኳስ ተጫዋች ሰይድ መሐመድ ኬይታ ጋር ያደረገውን የሁለት ዓመት የሥራ ውል በስምምነት አቋርጦ ተጫዋቹን ማሰናበቱን የክለቡ ሕዝብ ግንኙነት ኃላፊ አስታውቀዋል። ኃላፊው አቶ ምንሊክ ግርማ በስልክ እንደገለጹልኝ ተጫዋቹ ስምምነቱን የተፈራረመው በያዝነው ዓመት ጥቅምት ወር ላይ ሲሆን በአምስት ወራት የጨዋታ ቆይታው አንድ ግብ ብቻ ማስቆጠሩ ከዚያም በተጨማሪ ለአጥቂነት የተቀጠረው ተጫዋች ግብ ከማስቆጠሩም ሌላ አንድም ለግብ የሚሆን ኳስ አመቻችቶ አለማቀበሉ ትልቁ ድክመቱ መሆኑን ተማምነን ለመለያየታችን ምክንያት ሆኗል ብለዋል። ስንብቱም በተጫዋቹ ያቋም መውረድ ብቻ መሆኑን የገለጹት ኃላፊው በመተኩ ከጋና የተሻለ ብቃት ያለው ፕሮፌሽናል ጋር ስምምነት እየተገባደደ መሆኑንም አክለው ገልጸዋል። በተመሳሳይ ችግር ተጫዋቾች ማሰናበት ለቅዱስ ጊዮርጊስ የመጀመሪያው አለመሆኑንም አክለው ገልጸዋል።
አመሰግናለሁ ገዛኸኝ ለዘገባው። ቀደም ሲል ያስተላለፍከው ምስጋና ለአዳነች ማካፍ እያለሁኝ ወደ ተከታዩ ዘገባችን እንለፍ። አፍሪካ ነክ ርዕሶች። ዶክተር አብይ አህመድ የኢህአደግ ሊቀመንበር ሆነው እንደተመረጡ ከሁለት ሳምንታት በፊት በቅዳሜ ስርጭት ላይ ውይይት ማቅረባችን ይታወሳል። በተከታዩ ዝግጅት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት አቶ ሙሉጌታ አበበ ድርጅቶቻቸውን ወክለው ሐሳባቸውን እንዲሰጡ አዳነች ፍስሐዬ ጋብዛቸዋለች። ውይይቱ
በመጀመሪያ ደረጃ ዶክተር መረራ ጉዲና፣ አቶ ሙሉጌታ አበበ ለጊዜያችሁና ለትብብራችሁ እናመሰግናለን። እንግዲህ ባለፈው ጊዜ አዲሱ ጠቅላይ ሚኒስትር የኢህአደግ ሊቀመንበር ሆነው በተመረጡበት ጊዜ ውይይት አካሄደን ነበር። አሁን እንግዲህ እንደሚታወቀው ባለፈው ሰኞ ቃለ መሐላ ሲፈጽሙ ለየት ያለ ንግግር አድርገዋል። በፊት ከፖለቲከኞች ከምንሰማው ንግግር ለየት ያለ ማለት ነው። መላ ህብረተሰቡን ነክተዋል። ያልጠቃቀሱት ነገርም የለም። ተስፋ የሚያንጸባርቅም ይመስላል። እና እስቲ በእናንተ አመለካከት እንዴት እንዳያችሁት ብትገልጹልን። በአቶ ሙሉጌታ ልጀምር።
አመሰግናለሁ። በእኔ እምነትና እኔም በምመራው ፓርቲ እምነት አዲሱ ጠቅላይ ሚኒስትር ያደረጉት ንግግር በንግግር ደረጃ ተስፋ ሰጪ ነው። እሳቸውም እንደገለጹት ከጠላትነት ወደ ነበረው ወንድማማችነት መመለስ እንደ ቀላል የምናየው አይደለም። ነገር ግን በዚህ ንግግር ልክ ስራው የሚሰራ ከሆነ ከተቃዋሚ የፖለቲካ ፓርቲዎች ጋር በመመካከርና በመነጋገር በመግባባት ላለችን አንድ ሀገር የምንሰራ ከሆነ ብዙ ጊዜ ከኢህአዴግ ልምድ ያለፍንበትና የምናያቸው ምንድን ናቸው? ይነገራል። ተግባራዊነቱ ላይ ተጨባጭ የሆነ ነገር ላይ ነው ችግር ያለው። እንደ ሀሳብ ይህችን ሀገር ወደ አንድ ሀሳብና በመፈካከር ወደ መኖር ያመጣል የሚል ተስፋ አለን ንግግራቸው ላይ።
እሺ ዶክተር መረራ፣
የአዲሱ ጠቅላይ ሚኒስትር ንግግር በየትኛው ሚዛን ያው የሰለጠነ የዓለም መሪ ንግግር ይመስላል፣ የሰለጠነ ንግግርም ይመስላል። እኔ ግን ማመን ያስቸገረኝ ኢህአዴግም ሆነ አዲሱ መሪው በኢትዮጵያ ውስጥ የሚገጥማቸውን ወይ የገጠማቸውን የታሪክ ፈተናዎች ያልፋሉ ብሎ ማመን አስቸግሮኛል። ምናልባትም ከአንድ ሰሞን ግርግር የማያልፍ ነው የሚል ግምት አለኝ እና ቅድም እንደተባለው ኢህአዴግ ያሳየ የነበረው ጠባይ ተሞክሮው ከዛ ከመነሳት ለኢትዮጵያ ሕዝቦች አዲስ ታሪክ ለመጻፍ ከኢትዮጵያ ሕዝቦች ጋር አዲስ ዘመን ለመፍጠር የተዘጋጀ ፓርቲ ነው ኢህአዴግ ብሎ ማመን ያስቸግራል። ዋናው የዶክተር አብይ ፈተና የኢትዮጵያ ሕዝቦችን መምራት ሳይሆን ኢህአዴግ ለለውጥ መምራት ነው። ኢህአዴግ ለለውጥ ተዘጋጅቷል ወይ ነው። ኢህአዴግ ከራሱ ሳጥን ወጥቶ ከኢትዮጵያ ሕዝቦችም ተቃዋሚ ኃይሎችን ጋር ለመስራት ዝግጁነት አለው ወይ ነው እና ብዙ ያልተመለሱ ጥያቄዎች ስላሉ መልካም እድል ከመመኘት በስተቀር ለአዲሱ ጠቅላይ ሚኒስትር ይህንን የታሪክ ፈተና ኢህአዴግም ዶክተር አብይም ይወጣሉ የሚል የሚያሳምን መሬት ላይ እያየሁት አይደለም።
እንግዲህ ሁለታችሁም ጠቀስ እንዳደረጋችሁት ያው በንግግር ደረጃ አስቀምጠውታል። ተቃዋሚዎችን እንደ ጠላት ሳይሆን እንደ ተፎካካሪ በማየት አብሮ የመስራት ዝንባሌ እንዳላቸው አመላክተዋል። እና አሁን በሁለታችሁም በኩል የተወሰነ ጥርጣሬ አለ። ግን በተግባር ላይ ከዋለስ በእናንተ በኩል በምን መልክ ነው ለመስራት የምትፈልጉት ከመንግስት ጋር? ወደ አቶ ሙሉጌታ ልመለስ።
አመሰግናለሁ አዳነች። እኛ አሁን ከመነሻው እንዳልኩት ላቀረቡት ታሪካዊና ኢትዮጵያዊ ጥረት ያለው ንግግራቸው ፓርቲያችን እውቅና ይሰጣል። ተጨባጭ መሬት ላይ ያለውን ነገር ያደረጉትን ነገር ማመንና መቀበል፣ የሰማነውን ነገር ደግሞ ተስፋ ከማድረግ አንጻር ለንግግራቸው እውቅና እንሰጣለን። በምን መልኩ ትሰራላችሁ ተግባራዊ ቢያደርጉት ስለሚለው ልዩነታችን እንደተጠበቀ ሆኖ ሀገራችን ለሚያስፈልጋት ማንኛውም ሀገራዊ ጉዳይና በየትኛውም መንገድ ኢህአዴግ በተናገረው ልክ ኢህአዴግም ሊቀመንበር የሀገሪቱም ጠቅላይ ሚኒስትር በተናገሩት ልክ ቁርጠኝነት ኖሮት ኢህአዴግ ጋር ብዙ ጊዜ ችግሩ ያለው ቁርጠኝነት ነው። መሪዎቹም ጋር ያለው ቁርጠኝነት ነው። ቁርጠኝነት አይታይባቸውም እንጂ አሁን አዲሱ ጠቅላይ ሚኒስትር ቁርጠኝነት የሚታይበት ንግግር ተናግረዋል። ያን ቁርጠኝነት በአቋም ደረጃ ወስደው በተጨባጭ ወደ ስራ ካመጡት በዚች ሀገር በመጀመሪያ ደረጃ መስራት የምንፈልገው እኛ በእኔም እምነትና እኔ በምመራውን ፓርቲ እምነት በብሔራዊ መግባባት ላይ ከመንግስት ጋር መስራት እንፈልጋለን። ኢህአዴግ ከ26 ዓመት ያላነሰ የልዩነት ግንብ ሲገነባ የቆየ ድርጅት እንደመሆኑ መጠን ራሱም ኢህአዴግ ከኢህአዴግም በአጠቃላይ ህዝብና መንግስት በዚች ሀገር ላይ ብሔራዊ መግባባትና ብሔራዊ አንድነት ሊፈጥር በሚችል ነገር ላይ ቅድሚያ ሰጥተን በግንባር ቀደምነት ለመስራት ዝግጁ ነን። በመያድ በኩል ከዛ አማራጭ ኃይል ሆነን ለመቅረብ በፕሮግራማችንና በመተዳደሪያ ደንባችን መሰረት ሊያሰሩን በሚችሉ መጠን ሊያስኬደን በሚችለው መንገድ ልዩነታችን የፖለቲካ ርዕዮተ ዓለማችንና ፍልስፍናችን እንደተጠበቀ ሆኖ ባለችን በአንድ ሀገራችን ጉዳይ ላይ የትኛውን መንገድ ለመስራት ፓርቲያችን ዝግጁ ነው። ኢትዮጵያዊ ጥረን ላለው ንግግራቸው ፓርቲያችን እውቅና ይሰጣል። አዳነች
በውይይት ለመፍታት እንደሚሞክሩ ተናግረዋል። ለተቃዋሚ ድርጅቶች የፖለቲካ ምህዳር ለማስፋት እንደሚጥሩም ገልጸዋልና በዚህስ ላይ ያላችሁ አቶ ሙልጌታ?
በንግግር ደረጃ እውቅና ሰጥተነዋል ምልሽ ይህንንም ጨምሮ ነው። የትኛውም አጋጣሚ ለዚች ሀገር መፍትሄ ይሆናል ብለን ለምናስበውና ለምናምንበት ነገር በየትኛውም መንገድ ለመነጋገር ዝግጁዎች ነን። የተናገሩትን በተናገሩት ልክ የሚሰሩ ሆነው ከተገኙ ግማሽ መንገድ እንኳን መምጣት ባይችሉ እኛ ያሉበት ድረስ ሄደን ለመስራትም ለመነጋገርም ሊያግደን ምንም ነገር የለም። ብሔራዊ አንድነትንና ብሔራዊ መግባባትን ከማጠንከርና ከመስራት የተሻለ እነዚህ የሚነሱ ችግሮች ሁሉ ለእስረኞች ስለ እስረኛ ብናነሳ መያድ በርካታ አባላት በእስር ላይ ይገኛሉ። ለእነሱም በስደትም ስላሉ የመያድ አባላት እንዲሁም በእስር ላይ ስላሉ ኢትዮጵያውያን የእኛ አባላት ብቻ ሳይሆኑ ለየትኛውም አካል መፍትሄ፣ መሰረታዊ ለውጥ፣ ስር ነቀል ለውጥ ሊያመጣ የሚችለው ብሔራዊ መግባባት ከምንም በላይ በመያድ በኩል ጽኑ እምነት አለው። ይሄ የእኛ አጀንዳ ሆኖ ለረጅም ጊዜ ስንከራከርበት ቆይተን ነው ኢህአዴግ በቅርብ ጊዜ በዚህም ጉዳይ ላይ ለመነጋገር ፈቃደኛ ሆኖ የተገኘው። ከፓርቲ ባለፈ ከገዢ ፓርቲ ባለፈ በመንግስት ደረጃም በዚህ ጉዳይ ላይ መነጋገርና መደራደር መፍትሄ እንዲመጣ ማድረግ የምንችለውን የበኩላችንን ለማድረግ ዝግጁ ነን።
እሺ፣ ዶክተር መረራ
እኛ ከ97 ምርጫ ጀምሮ ከዛ በፊትም ከኢህአዴግ ጋር በተደጋጋሚ ለመደራደር ሞክረናል። በተደጋጋሚ ሀቀኛ ድርድር እንዲጀመር ጠይቀናል። ላለፉት 2 ዓመታት የነበሩ ነገሮችም ሳይፈጠሩ የሀገር ሽማግሌዎች ነን በሚሉ ወይም በሃይማኖት አባቶች ነን በሚሉ በኩልም ጀምረን ነበር። በእኛ በኩል ኢህአዴግ ምድ የተዘጋጀን ያክል ሄደን ለመደራደርም ለመነጋገርም ሀገሪቷና ህዝቦቿ ለመታደግ የምንችለውን ያክል የራሳችን ቤት ስራ ለመስራት ቅድም እንዳልኩ ዝግጁዎች ነን። ዋና ጉዳይ ኳሱ ያለው የኢህአዴግ ሜዳ ነው። አጀንዳዎቻችን ከ97 ጀምሮ ስለ ነጻና ፍትሃዊ ምርጫ፣ ስለ ነጻና ገለልተኛ የምርጫ ቦርድ፣ ስለ ነጻና ገለልተኛ የፍትህ ስርዓት፣ ስለ ነጻና ገለልተኛ ሚዲያ ብዙ ጥያቄዎች አሉ። መሰረታዊ ጉዳዮች ስለ ሀቀኛ ፌዴራሊዝም፣ ስለ ሀቀኛ ራስን በራስ የማስተዳደር ጥያቄ፣ ስለ ወጣቶች በእኩልነት ስራ የመቀጠል ጥያቄ፣ እነዚህ ነገሮችን በ97 ምርጫ የሚሆን በ2007 ምርጫ የሚሆን ኢህአዴግ የተጣላ የለም ብሎ እስከ ትናንትና ድረስ ወደ ጎን ሲገፋቸው የነበሩ ጥያቄዎች ናቸው። ከኢትዮጵያ መንግስት ጋር እኛ ከገዢው ፓርቲ ከመንግስት ጋር መሰረታዊ በሆኑ የሀገሪቱ ጉዳዮች ጋር ለመነጋገርም ለመደራደርም በእኛ በኩል ምንም ችግር የለብንም።
ዶክተር አብይ አህመድ ሙስናን ለመታገል በህግ መገዛትን ለማክበር ለእነዚህ ነጥቦች ትኩረት እንደሚሰጡም ተናግረዋልና እስቲ ሀሳባቸውን አቶ ሙልጌታ።
መልካም ነው። ሙስናን ለመከላከልና ለማምከም ኢህአዴግ ሊቀመንበርና በሀገሪቱ ጠቅላይ ሚኒስትር የተነሳው ሀሳብ መልካም እንደሆነ ብናየውም በዋናነት ግን ይሄንን ማጥፋት የሚቻለው ሲስተም መዘርጋት ነው። ኢህአዴግ አሁን እስከዛሬ በመጣበት በገልቦና በሚጓዝበት ህግና በልምድ ሀገር በሚመራበት ሙስናን ማጥፋት አይቻልም። ሙስናን ማጥፋት የሚቻለው የኔ ሰዎች ናቸው የሚላቸውን ራሱ ለሊናቸውና ለሀገራቸው ታማኝ የሆኑትን ሰዎች መርጦ ኃላፊነት ላይ ማስቀመጥ ይጠበቅበታል። ሲስተምም ራሱን የቻለ ኢህአዴግ ከዚህ በፊት ከሚጠቀምበት የተሻለ ሲስተም ጠቅላይ ሚኒስትሩ ሊዘረጉ የሚችሉ ከሆነ ሊቀንሱ ይችላሉ፣ ብሎም ሊያዳክሙት ይችላሉ። የዳኞች የበላይ ሆኖ ከሳሽ ፈራጅን በሚያዝበት አገር ላይ የፍትህ ስርዓት ይመጣል ብሎ መጠበቅ በጣም ከባድ ነው። የማይሰሩትንና የማይኖሩትን ህይወት የሚናገሩ ከሆነ ከዚህ ወደ ባሰ ነገር እናመራለን የሚል ነው ስጋት ያለን።
እሺ፣ ዶክተር መረራ፣
ባለፈው ክረምት ሰበር ዜና እየተባለ እነትና ታሰሩ ተብሎ እስር ቤት እነሱ ሰባ ነበር። አራት ትናንሽ አሳዎች እየተለቀሙ ነው። ጥሩ ነው፣ ግን ወደ ትላልቅ አሳዎች ይሄዳል ወይ ሙስና ጥያቄ ብለን ስንጠያየቅ ነበር። እስር ቤት ትዝ ይለኛል። አንድ ዋና ጉዳይ ሙሰኞችን የሚያውቀው የኢትዮጵያ ህዝብ ነው። ሙስና ማጥፋትን የሚችለው የኢትዮጵያ ህዝብ ነው። ኢህአዴግ በቁርጠኝነት ወደ ትላልቅ አሳዎች የመሄድ ትላልቅ አሳዎችን ተጠያቂ የማድረግ ስራ ሲሰራ ላለፉት 27 ዓመታት የማየት እድል አልገጠመኝም። በተለይ መሬት ዘረፋ ለዚህ አዲሱ ቀውስም ያበቃው የኦሮሚያ አካባቢ የነበረው እንቅስቃሴ የመሬት ዘረፋ ውጤት ነው እና ያንን ሁሉ በኢህአዴግ ፊት የኢህአዴግ መሪዎች አይን እያየ ሲደረጉ ነበር። እኔማ ኢህአዴግ ችግር አንድ ነገር አለ፣ ምርጫ ሰርቅ አሳልፈኝ አስመርጠኝ ያለ መንግስት ለኪሲ ደግሞ ገንዘብ አትስረግ ብሎ ካድሬዎቹ ማገዝ የሸገረው ይመስለኛል። የተጣይቶ ሊቆጣጠሩት የሚችሉት የፖለቲካ ስርዓት ከተፈጠረ ሙስናን ለማጥፋት ሙሉ በሙሉ ካባቻ ለመቆጣጠር የሚቻልበት ሙሰኞችን ትላልቅ አሳዎችን ጭምር ህግ ፊት ለማድረግ ይቻላል። የኢትዮጵያ ህዝብ የተሻለ የፖለቲካ ስርዓት ውስጥ እንዲገባ ተጠያቂነት ከስራን ለመፍጠር ይቻላል የሚል ግምት አለኝ።
እንግዲህ በመጨረሻ አዲሱ ጠቅላይ ሚኒስትር ከኤርትራም ጋር ሰላም የማምጣት ፍላጎት እንዳላቸው ጠቅሰዋልና በዚህስ ላይ አቶ ሙልጌታ?
መልካም ነው። ኤርትራና የኢትዮጵያ ህዝብ በደም የተሳሰረ ነው። ጥላትነት ከሚኖረው ወዳጅነት ቢኖረው ለእኛም ለሀገራችን እድገት ለኤርትራም ለኢትዮጵያም ለኢትዮጵያ ህዝብና ለኤርትራ ህዝብም ጠቃሚ ነው። በኤርትራም በኩል ያለውን መንፈስ መረዳት ባንችልም የተቻለውን ያገል ግን መንግስትና ኢህአዴግ እንዲሁም የኢትዮጵያ ህዝብ ለዚህ ሰላም የኢትዮጵያ ህዝቡ ሁልጊዜም ለሰላም ዝግጁ ነው። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ልዩነት ያለው አይደለም። በተለይ በሰሜኑ ክፍል በቋንቋም በባህልም በሁሉ ነገር የተሳሰሩ ስለሆነ ልዩነት አለው ተብሎ የሚታሰብ አይደለም እና ችግር አይኖርም ማለት አይቻልም። ተግዳሮቶች ይኖራሉ። በአንድ አገር በኩል ብቻ የመነጨ ፍላጎት የችግር መፍትሄ ላይሆን ይችላል። በእነሱ በኩል ያለውን ቁርጠኝነትና ፍላጎት ባናውቅም በኢትዮጵያ በኩል እንደ መንግስት የተነሳው ሀሳብ እኛም ሰላሙን ሰፖርት እናደርጋለን።
እሺ፣ ዶክተር መረራ፣
በቴሌቪዥን ግብ ላይ የተገለጸው ፖሊሲ ጥሩ ነው ላለው በጣም ጥሩ ነው ላለው ይገፋበት ላለው እኛም ባለን አቅም በዚህ በኩል ድጋፍ የሚያስብረን አይደለም። የታሰበው እርምጃ ጥሩ ነው የሚል ግምት አለኝ።
እሺ፣ እንግዲህ ዶክተር መረራ ጉዲና የኦፌኮ ሊቀመንበር፣ አቶ ሙልጌታ አበበ የሜአድ ምክትል ፕሬዚደንት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ። እኔም
በጣም አመሰግናለሁ።
እኔም አዳነችን ላመስግንና እንግዲህ ወደ ዝግጅታችን ማጠቃለያ እናምራ። አጠራጥር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር በኢትዮጵያ ብሔራዊ ባንክ መረጃ መሠረት 27 ብር ከ24 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ መጋቢት 26 2010 ዓ.ም ያወጣው መረጃ ነው ዌብሳይቱ ላይ የሚገኘው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንባያ መሠረት ነገ ማክሰኞ ሚያዝያ 2 2010 ዓ.ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22 ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ከፍተኛው የጋምቤላ ከፍተኛ 39 ዲግሪ ሴልሺየስ ነው የሚሆነው። ዝቅተኛው ደግሞ የባሌ ሮቤ ዝቅተኛ 9 ዲግሪ ሴልሺየስ ነው የሚሆነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ተጨማሪ መረጃዎችን ማግኘት ይቻላል። በነገራችን ላይ ልክ የዛሬ 85 ዓመት መጋቢት 28 ባለፈው አርብ ነበረ የዋለው የኢትዮጵያና የእንግሊዝ ጦር ኃይሎች የወራሪውን የፋሽስት ጣሊያን ጦር ከአዲስ አበባ ያስወጡበት ዕለት ነበረ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ።
በምሽቱ ፕሮግራም ዋና አዘጋጅ ተሳበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮግራም አቀናባሪያችን ብርሃን ኃይሉ ናት። የምንሰናበታችሁ እኔ አዳነች ፍስሐዬ ነኝ።
እኔም ሰሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።